ይህ የአሜሪካ ድምፅ ነው። በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ የሚተላለፈው የዛሬ ሐሙስ ግንቦት 11 2014 ዓ.ም ምሽት ዝግጅታችን ጀመረ። የህወሓት ኃይሎች በተቆጣጠሩት በአማራ ክልል የዋግምራ ብሔረሰብ አስተዳደር ዞን አበርገሌ ወረዳ ለጊዜው ምንነቱ ባልታወቀ ወረርሽኝ የ9 ህጻናት ህይወት ማለፉ ተገለጸ።
በሶስት ቀን ውስጥ 9 ህጻናቶች ናቸው የሞቱት። አሁን በሽታው ከአንድ ቀበሌ 012 ቀበሌ ጭላሮ ጀርገር ከሚባል ቦታ ነበር የተከሰተው። አሁን ብዙ ሰው እዛ ተይዟል።
ምንነቱ ባልታወቀው ወረርሽኝ ዙሪያ ካሰናዳነው ዘገባ የተቀነጨበውን ነው የሰማችሁት። ሙሉ ዝርዝሩ በአብይ ርዕሳችን ይቀርባል። በደቡብ ክልል ደራሼ ወረዳ የጅምላ እስር እየተካሄደ መሆኑን ነዋሪዎች መናገራቸውን እንዲሁም ሌሎች የሀገር ውስጥና የውጭ ክንዋኔዎችን የያዙ ዘገባዎችን በምሽቱ አሰናድተናል። ሰላም ጤና ይስጥልኝ፣ እንደምናመሻችሁ የተከበራችሁ አድማጮች። ፕሮግራሙን በመምራት አብሬያቸው የማመሻው ስመኝሽ የቆየነኝ። ኤልያስ አስማረ ከስቱዲዮ ያቀናብርልናል። በምስልና ድምጽ ቅንብር ሲሳይ አሸናፊና ግርማ ደገፋ እንዲሁም የዌብና የማህበራዊ ድህረ ገጽ ፕሮዲውሰራችን አበባየው ገበያውም አብረውን ያመሻሉ። የምሽቱ ዋና አዘጋጅ ጽዮን ግርማ ናት። ዝግጅቶቻችን ከሬዲዮ በቴሌቪዥን በተጨማሪ በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በፌስቡክ አት ቪኦኤ አምሃሪክ ላይ በቀጥታ ይተላለፋል። እንድትከታተሉን እንጋብዛለን። እስከ ምሽቱ አራት ሰዓት ድረስ አብረናችሁ ነን። እናንተ ማብራችሁን ቆዩ። አሁን በቅድሚያ የሰዓቱን ዋና ዋና የዓለም ዜና እናስደምጣችሁ።
ጤና ይስጥልኝ፣ እንደምናመሻችሁ አድማጮች። የምሽቱን የዓለም ዜናዎች የማሰማችሁ ቆንጂት ታዬ ነኝ። የትግራይ ክልል መንግስት 4208 የጦር ምርኮኞችን እንዲለቀቁ መወሰኑን ዛሬ አስታወቀ። ክልሉ እንዲለቀቁ ወስኖ ባዘጋጀው የሽኝት መርሃ ግብር ላይ መገኘቱን ገልጾ ዘገባ ያስተላለፈልን ሙልጌታ አጽብሃ ነው፣ እንደሚከተለው ያቀርበዋል።
የመቀለ ምርኮኞች ማዕከል አስተባባሪ የሆኑት አቶ ብርሃነ ከበደ እንደገለጹት 401 ሴቶች ጨምሮ 4208 የጦር ምርኮኞች እንዲለቀቁ ተወስኗል በማለት ተናግሯል። እነዚህ የኢትዮጵያ መከላከያ ሰራዊት አባላት የነበሩ ናቸው በማለትም ገልጸዋል። በዛሬው ዕለት በመቀለ ከተማ የሃይማኖት መሪዎችና የአገር ሽማግሌዎች በተገኙበት እንዲለቀቁ ለተወሰነላቸው የሽኝት መርሃ ግብር ተዘጋጅቶ ነበር። ጦርነቱ በውይይትና በሰላማዊ መንገድ እንዲጠናቀቅ በመድረኩ የተገኙት የሃይማኖት መሪዎችና የአገር ሽማግሌዎች ጥሪ አቅርበዋል። እንዲለቀቁ የተወሰነላቸውም ለሰላም እንዲሰብኩ ተጠይቀዋል። የማዕከሉ አስተባባሪ አቶ ብርሃነ ባለፈው ክረምት ምርኮኞች ተለቀው እንደነበር አስታውቀው አሁንም የመለቀቅ ሂደቱ ይቀጥላል ብለዋል።
ናይ ቀደም ሰዓብ ጉዳይ እንተዘይኮይኑ ኩሎም ክኸዱዮም።
የቀደም ተከተል ካልሆነ በስተቀር ሁሉም ይሄዳል። ሁሉም ወንጀለኞች ናቸው። ሁሉም ግፍ ፈጽመዋል። ሆኖም ግን የተለየ ግፍ የፈጸሙ አካላት አሉ። ወደ ፍርድ ቀርበው ፍርድ የሚያገኙበት ሁኔታ ይኖራል ነው ያሉት። በማዕከሉ ከ10,000 በላይ ምርኮኞች እንደቆዩ ተነግሯል። እንዲለቀቁ የተወሰነላቸው በነገው ዕለት የትግራይ ኃይሎች እስከሚቆጣጠሩት አካባቢ በመኪና እንደሚሄዱ የተናገሩት አቶ ብርሃነ ቀጣይ ጉዟቸው ከዓለም አቀፍ ቀይ መስቀል ማህበር ጋር በመተባበር ይሆናል ብለዋል። እንዲለቀቁ እድል እንዳገኙ የገለጹት በሰጡት አስተያየት በተፋላሚ ኃይሎች መካከል ያለው ልዩነት በውይይትና በፖለቲካ ብቻ እንዲፈታም ጠይቀዋል። ለአሜሪካ ድምፅ ሙልጌታ አጽባህም መቀለም።
ህዝብን በመንግስት ላይ አነሳስተሃል በሚል ጥርጣሬ ከሳምንት በላይ ታስሮ የቆየው የሐረሪ ክልል ጋዜጠኛ ሙሄዲን አብዱላሂ በ2,000 ብር ዋስ መፈታቱን ገለጸ። በሐረሪ ቲቪ የኦሮምኛ የመዝናኛ ፕሮግራም አርታኢው ሙሄዲን በጎንደር በሙስሊሞች ላይ ተፈጽሞ የነበረውን ጥቃት በተመለከተ በግል የፌስቡክ ገጹ ላይ ባሰፈረው ጽሑፍ ምክንያት እንደታሰረም ገልጿል። እስካሁን ክስ እንዳልተመሰረተበት የሚናገረው ሙሄዲን የተጠረጠረበት ወንጀል ህዝብን በመንግስት ላይ ማነሳሳት እንደሆነ እንደተነገረው፣ ሆኖም በተለያዩ መገናኛ ብዙሃን የተለያዩ ክሶች እንደቀረቡበት ተደርጎ መዘገቡን ነው የተናገረው። ለ8 ቀናት በቁጥጥር ስር የቆየው ጋዜጠኛው አመራሮች ቢሮ ድረስ ጠርተው የዋስትና ጥያቄ ማቅረብ እንደሚችል ነግረውት ጥያቄ ማቅረቡንና በታሰረ በ9ኛው ቀን በ2,000 ብር ዋስ መፈታቱን ለአሜሪካ ድምፅ ገልጿል። ግንቦት 17 ቀን የፍርድ ቤት ቀጠሮ እንዳለው የክሱ ሂደትም ገና በመርመራ ላይ እንደሚገኝም ተናግሯል። ዘገባው የአዲስ ቸኮል ነው። በቅርቡ በዩናይትድ ስቴትስ የዓለም አቀፍ ልማት ተራድኦ ድርጅት አማካይነት የተገለጸው የጥናት ግኝት ለከፍተኛው የምግብ ደህንነት ቀውስ ተጋላጭ ከሆኑ 39 ሀገሮች መካከል 32ቱ በአፍሪካ እንደሚገኙ የሚያመለክት ነው ሲሉ የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን ተናገሩ። ብሊንከን ይህን የተናገሩት በዓለም የምግብ ደህንነት ላይ ለመምከር በኒውዮርክ የተባበሩት መንግስታት ዛሬ በሚደረገው ስብሰባ ላይ ለመገኘት የመጡትን የአፍሪካ የውጭ ጉዳይ ሚኒስትሮች ከስብሰባው አስቀድሞ ትናንት ሰብስበው ባነጋገሩበት ወቅት ነው። ብሊንከን ቀደም ሲሉ የነበሩ ችግሮችን የሩሲያው የዩክሬን ጦርነት በማባባስ ከፍተኛውን ድርሻ መያዙንና 40 ሚሊዮን ህዝብ ለረሃብ አደጋ መጋለጡን ገልጸዋል። አግራቸው ለአፍሪካ ሀገሮች ለአፋጣኝ የምግብ እርዳታ የምትሰጠውን ተጨማሪ 215 ሚሊዮን ዶላር እርዳታም ይፋ አድርገዋል። ዝርዝሩን ደረጀ ደስታ ያቀርብልናል።
የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ቃል አቀባይ ኔድ ፕራይስ ትናንት በሰጡት መግለጫ በስብሰባው ላይ የተገኙት የኮንጎ ዲሞክራቲክ ሪፐብሊክ፣ የግብጽ፣ የጋቦን፣ የጋና፣ የኬንያ፣ የሞሪታንያ፣ የናይጄሪያ፣ የደቡብ አፍሪካ፣ የዛምቢያና የሴኔጋል የውጭ ጉዳይ ሚኒስትሮች ናቸው። ብሊንከን ለሚኒስትሮቹ ባሰሙት ንግግር ዓለም አቀፉ የምግብ ደህንነቱ ስብሰባ አፍሪካ ላይ ማተኮር እንዳለበት ሲገልጹ
በምግብ ደህንነት ጉዳይ ላይ የሚደረግ ማንኛውም ውይይት በመላው አፍሪካ የሆነ ባለው ነገር ላይ ማተኮር አለበት። እጅግ ከከበደው ሸክም ውስጥ አገሮቻችሁ የተወሰነውን ተሸክመዋል። ይህም የምናየውና የምንገነዘበው ነገር ነው።
መፍትሄዎቹን አስመልክቶ የቱ እንደሚሰራና የቱ እንደጎደለ ከናንተ በላይ ሊያውቅ የሚችል የለም ያሉት ብሊንከን አሁን ለሚታየው የምግብ ደህንነት ቀውስ መንስኤዎቹ በርካታ መሆናቸውን ገልጸዋል። ከነዚህ ውስጥ የኮቪድ-19 በመጣኔ ሀብቱ ላይ ያሳደረውን ቀውስ ጨምሮ ሁላችንም በከፍተኛ ሁኔታ እየተሰማን ያለውና አፍሪካውያን ለረጅም ጊዜ በቅርብ የሚያውቁት እየተባባሰ የመጣው የአየር ንብረት ቀውስ ይገኙበታል ብለዋል። የውጭ ጉዳይ ሚኒስትሩ የሩሲያው የዩክሬን ወረራ እነዚህን ችግሮች በማባባስ ያለውን አሉታዊ ተጽዕኖ ከፍተኛ መሆኑን ገልጸዋል።
ስለዚህ ዛሬ እዚህ መገኘታችንን ወሳኝ የሚያደርገው ችግሩንና ዜጎቻችሁ እየተሰቃዩበት ያለውን አስመልክቶ ምን ማድረግ እንደምንችል በቀጥታ ከእናንተው ለመስማት እንድንችል ነው። ለምሳሌ የሚያህል በማዕቀቡ ሳቢያ አገሮች ወደ እነሱ የሚገባው የምግብ አይነት ወይም ማዳበሪያ ፍሰት እንዳይቋረጥ ማረጋገጥ የምንችልበት የተለየ መንገድ ካለ ማወቅ እንፈልጋለን። ለዚያም አፋጣኝ እርዳታ ለማድረግ ዝግጁ ነን።
ብሊንከን በመቀጠልም በአፍሪካ ውስጥ ዩናይትድ ስቴትስ የምግብ ዋስትናን ለማረጋገጥ ስለምታደርገው ጥረትና እቅድ ሲገልጹ
ለረጅም ጊዜ የሚሆን የግብርና አቅም መገንባት ላይ ትኩረት እናደርጋለን። እዚህ ላይ የአፍሪካ ልማት ባንክ 40 ሚሊዮን የሚደርሱ አርሶ አደሮችን የአየር ንብረት ለውጥ የሚቋቋሙ ቴክኖሎጂዎችንና የሰብል አይነቶችን ምርት ለማስፋፋት ያወጣው የ1 ቢሊዮን ዶላር ፕሮግራም አስመልክቶ የሰራውን ትልቅ ስራ ማድነቅ እፈልጋለሁ።
በተመሳሳይ ለመጪው 15 ዓመታት የምግብ ዋስትናን በማሻሻል ላይ ያተኮረ መጪውን መመገብ የተሰኘው ተነሳሽነት በመላው አፍሪካ የሚገኙ አጋሮችን ጨምሮ በጋራ ተግባራዊ የሚደረግ የምግብ ዋስትና እቅድ መኖሩንም ብሊንከን ተናግረዋል። ለዚህም የተነሳሽነት እቅድም ለሚቀጥሉት 3 ዓመታት የሚሆን 5 ቢሊዮን ዶላር መመደቡንም ውጭ ጉዳይ ሚኒስትሩ አመልክተዋል።
የሶማሊያ መንግስት ከአራት ዓመታት በፊት ሞቃዲሾ ውስጥ ከተባበሩት የአረብ ኤሚሬቶች አውሮፕላን ላይ የወረሰውን 9.6 ሚሊዮን ዶላር ለቀቀ። እርምጃው ለበርካታ ዓመታት ሻክሮ የቆየውን የሁለቱን ሀገሮች ግንኙነት የሚያሻሽል መሆኑ ተጠቁሟል። የሶማሊያ ምክትል የማስታወቂያ ሚኒስትር አብድራሂም ዩሱፍ አልአዳላ ለቪኦኤ በሰጡት ቃል ገንዘቡ ተለቆ ወደ ኤሚሬትስ ተልኳል ብለዋል። የሶማሊያ ጠቅላይ ሚኒስትር የሚመሩት የልዑካን ቡድን ገንዘቡን ሊያስረክብ ትናንት ወደ ዱባይ ማምራቱን ሌሎች ምንጮች ገልጸዋል። ገንዘቡ ከኤሚሬትስ ሮያል ጀት እንደ አውሮፓውያን አቆጣጠር በ2018 ሞቃዲሾ አውሮፕላን ጣቢያ ላይ የተወረሰው በህገወጥ መንገድ የገባና የሀገሪቱን ሰላም የሚያደፈርስ በመሆኑ ነው ሲሉ በጊዜው የሶማሊያ ባለስልጣናት መናገራቸው ይታወሳል። በወቅቱ የነበሩት የኤሚሬትስ አምባሳደር ወንጀላውን አስተባብለው ገንዘቡ የሶማሊያ የመከላከያ ሚኒስቴር ለወታደሮች ደሞዝ የሚያውለው ነው ማለታቸውም የሚዘነጋ አይደለም። የዓለም የጤና ድርጅት WHO ደቡባዊ አፍሪካ ውስጥ የፖሊዮ ስርጭት መቀስቀሱ እያሳሰበው መሆኑን ተናገረ። ሞዛምቢክ በፖሊዮ የተያዘ ሰው መገኘቱን ማረጋገጧን ተከትሎ ማላዊ፣ ዛምቢያ፣ ታንዛኒያ እና ዚምባብዌ ውስጥ የተጠናከረ ቅኝት እንዲካሄድ ድጋፍ የሚሰጥ መሆኑን የዓለም የጤና ድርጅቱ አስታውቋል። ሞዛምቢክ ቴቴ በተባለ ክፍለ ግዛቷ አንድ ልጅ በበሽታው መያዙን አረጋግጣለች። ከዚያ ቀደም ብሎም ማላዊ ባለፈው የካቲት ወር ውስጥ በበሽታው የተያዘ ሰው መገኘቱን ማስታወቋ ይታወሳል። የዓለም የጤና ድርጅት የአፍሪካ ዲሬክተር ዶክተር ማትሺዲ ሶሞኤቲ በአምስቱ ሀገሮች ቅኝት እንደሚካሄድና በቀጣዮቹ ሳምንታት ለ23 ሚሊዮን ሕፃናት ክትባት ለማዳረስ እቅድ መያዙን ገልጸዋል። ዶክተር ኢንዱታቤ ሞጂሮም በአፍሪካ የዓለም የጤና ድርጅት የፖሊዮ ፕሮግራም አስተባባሪ ሲሆኑ የመጀመሪያው እርምጃ ጥራት ያለው የክትባት መርሃ ግብር ማካሄድ መሆኑን አመልክተዋል።
The second measure is to reinforce the surveillance in all our countries.
ሁለተኛው እርምጃ ደግሞ በሁሉም ሀገሮች የቅኝት ስራ ማከናወን ይሆናል። ይህ ሲሆን በክልላችን የሚዘዋወረውን የፖሊዮ ቫይረስ በጣም በፍጥነት ለመያዝ ይቻላል። የቅኝት ስራችንን ለሌሎችም ሀገሮች ማዳረስ አለብን።
ዚምባብዌ ከሞዛምቢክ ጋር በሚያዋስናት ድንበር አካባቢ የኩፍኝ ስርጭት መቀስቀሱን ባለፈው ሳምንት አስታውቃለች። አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ነው። በሩሲያ ኃይሎች ከበባ በተጠመደችው ማሪዮፖል ከተማ ውስጥ በዚህ ሳምንት 1730 የዩክሬን ወታደሮች እጃቸውን ሰጡ ስትል ሩሲያ ተናገረች። የሩሲያ የመከላከያ ሚኒስቴር ዛሬ ሐሙስ ብቻ ብዙ መቶ ወታደሮች እጃቸውን እንደሰጡ ነው የተናገረው። የዩክሬን ባለስልጣናት በሩሲያ የተሰጠውን አሃዝ አላረጋገጡትም። ዩክሬን ወታደሮቹ ከሩሲያ ጋር በሚኖረን የስረኛ ልውውጥ ከመናመጣቸው ውስጥ ይካተታሉ ብላ ተስፋ ታደርጋለች። ሩሲያ በበኩሏ ወታደሮቹ በሲቪሎች ላይ ጥቃት አድርሰው እንደሆነ ምርመራ አካሂዳለሁ እያለች ነው። ይህ በዚህ እንዳለ አንድ የዩናይትድ ስቴትስ የመከላከያ ሚኒስቴር ከፍተኛ ባለስልጣን ትናንት በሰጡት ቃል ሩሲያ በጥቁር ባህር አቅጣጫ ሄርዞንና ሚኮይላቭ በተባሉት ስፍራዎች እንዲሁም ዶኔትስክ ላይም ጭምር የተወሰነ ስኬት እያገኘች መሆኗን ገልጠው ቢሆንም በየቀኑ ከምትይዘው ጥቂት ኪሎ ሜትር ያላለፈ ውሱን ድል መሆኑን ተናግረዋል። በተያያዘ ዜና በዩክሬን የተመደቡት አዲሷ የዩናይትድ ስቴትስ አምባሳደር ሹመት በመጽደቁ መደሰቷን ዩክሬን ገልጻለች። የዩናይትድ ስቴትስ ፕሬዚደንት ጆ ባይደን ዛሬ የፊንላንድ ፕሬዚደንት ሳውሊ ኒኒስቶንና የስዊድን ጠቅላይ ሚኒስትር ማግደሌና አንደርሰንን በዋይት ሀውስ ተቀብለው ያነጋግራሉ። አድማጮች፣ ለዜና የተመደበው ክፍለ ጊዜ እዚህ ላይ አበቃ። ከቀሪዎቹ ዝግጅቶቻችን ጋር አብራችሁን ቆዩ።
ቆንጂት ታየን ለዜናዎቹ እናመሰግናለን። በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ የሚተላለፍላችሁን የዛሬ ሐሙስ ግንቦት 11 2014 ዓ.ም ዝግጅታችንን ነው ከአሜሪካ ድምጽ እየተከታተላችሁት ያላችሁት። በድጋሚ ለማስታወስ ዝግጅቶቻችን ከሬዲዮ በቴሌቪዥን በተጨማሪ በዌብሳይታችንና በፌስቡክ በቀጥታ እየተላለፈ ይገኛል። በድጋሚ እንድትከታተሉን እንጋብዛለን። አሁን ወደ ቀዳሚው የአብይር ዘገባችን ነው የምናልፈው። የህወሓት ኃይሎች በተቆጣጠሩት በአማራ ክልል ዋግምራ ብሔረሰብ አስተዳደር ዞን አበርገሌ ወረዳ ውስጥ ለጊዜው ምንነቱ ባልታወቀ ወረርሽኝ 9 ህጻናት መሞታቸው ተገለጸ። የብሔረሰብ አስተዳደር ዞኑ ዜና መምሪያ አካባቢው በህወሓት ኃይሎች ቁጥጥር ስር በመሆኑ ወደ ስፍራው ዘልቆ ሕክምና ለመስጠት እንደማይቻል ጠቅሶ ዓለም አቀፍ አጋር አካላት ተጨማሪ ሞት እንዳይከሰት ወደ ስፍራው በመግባት ሕክምና አገልግሎት እንዲሰጡ ጠይቋል። ጉዳዩን የተከታተለው መስፍን አራጌ ተጨማሪ አለው።
አሁን በሰቆጣ መጠለያ ጣቢያ የሚገኙት የአበርገሌ ወረዳ ዋና አስተዳዳሪ አለሙ ክፍሌ ለአሜሪካ ድምጽ እንደገለጹት ወረርሽኙ ከተከሰተ 5 ቀናት አልፈውታል።
ወረርሽኙ የተከሰተው ግንቦት 7 ነው የተከሰተው። መነሻው የውሻ ልክፍት ነው ቢሉት አርሶ አደሮች ዝም ብሎ በተለምዶ፣ ነገር ግን የሚያሳዩ ምልክቶች አሉ። አንገት አካባቢ እብጠት ማሳየት፣ ከንፈር መድረቅ እና የውሃ ጥምና የትኩሳት መጨመር፣ የራስ ምታት መጨመር አይነቶች ናቸው።
ዋና አስተዳዳሪው በቀበሌ 12 ጽራሪ ጀርገባ አካባቢ ተከሰተው ወረርሽኝ በቀናት ልዩነት ካደረሰው የሞት አደጋ ባለፈ ወረርሽኙ ወደ ሌሎች ቀበሌዎችም እየተስፋፋ ነው ብለዋል።
በሶስት ቀን ውስጥ 9 ህጻናቶች ናቸው የሞቱት። አሁን በሽታው ከአንድ ቀበሌ 012 ቀበሌ ጽራሪ ጀርገብ ከሚባል ቦታ ነበር የተከሰተው። አሁን ብዙ ሰው እዛ ተይዟል። እሱ ብቻ አይደለም፣ አሁን ቀበሌ 17 የሚባል ሲቃላ የሚባል ቀበሌ አለ፣ ወደዚህ እንደተሸጋገረ መረጃዎች እየነገሩን ያሉት። ከዚህ ቀደም እንደ አተት አይነቶች ተቅማጥ አይነት ነበር፣ ቶሎ በህክምናና ንጽህናን በማስጠበቅ ይስተካከል ነበር። አሁን ህክምና የለም፣ መድኃኒት የለም፣ ሰው በረሃ ላይ ነው ያለው። እስካሁን ድረስ ምንም ነገር የደረሰ የለም። አሁን ሰውም በመሞት ነው ያለው፣ በጣም ችግር ውስጥ ላይ ነው ያለው።
አካባቢው በህወሓት ኃይሎች ቁጥጥር ስር ከዋለ 2 ዓመት እንደሆነ የሚናገሩት አቶ አለሙ ህዝቡ ተደራራቢ ችግሮችን እያስተናገደ ነው ብለዋል።
ከዛ በፊት በረሃብ በመድኃኒት እጦት የሞተ ብዙ ሰው ነው ያለው። አሁን ደግሞ ይባስ ብሎ ይሄ ችግር አጋጥሞናል እና በጣም ተቸግረን ነው ያለው።
በህወሓት ኃይሎች ቁጥጥር ስር ከሆነ ቦታው እንዴት መረጃውን አገኛችሁት?
ለእኛ ከዛ ወደዚህ የሚመጡ ተፈናቃዮች አሉ። እሱ ብቻ አይደለም፣ ኔትወርክ የሚሰራባቸው ቀበሌዎች አሉ። እኛ ውስጥ ቀበሌ 4 የሚባል ኔትወርክ የሚሰራልን አለ፣ ቀበሌ 15 የሚባል ኔትወርክ ይሰራል። በእርግጥ ሰዎቹ ረጅም ጉዞ ከተጓዙ በኋላ ነው እኛን ደውሎ የሚነግሩን።
ወረርሽኙ ከተከሰተበት ቀበሌ ከመጡ 3 ቀናት እንደሆናቸው የሚናገሩት ንጉስ ገብረ የተባሉ አስተያየት ሰጪ ወረርሽኙ ያስከተለውን ሰብአዊ ጉዳት በአይኔ ተመልክቻለሁ ባይ ናቸው።
ጭራሪ ጀርገብ ምናምን አካባቢ ነበርኩ። አጋጣሚ 1-3 ቀን አድርጌ ያለው ከመጣው እና በሽታው አሁን የምንለው ያው 1-9 ልጆች ሞተዋል። ጉሮሯቸው አካባቢ ነው የሚያሳብጠው፣ እንደ ቁስል አለው። ውሃ ጥማትና ከንፈራቸው ማድረግ ምናምን ይሄ ነው። ያው ሌሎች ጋርም እየተዛመተ ነው።
እርስዎ የሞቱ ወይም የታመሙ ሰዎችን የማየት አጋጣሚ ነበረዎት?
አዎ፣ ሰው አይቀርብም ፈርቶ በዛ ያው በውሻ ለከፋ ምናምን ተብሎ ስለሚያምን ሰው መቅረብ ራሱ እንትን ያለ በጣም ያሳዝናል። እኔ አሁን ያየዋቸዋሉ። እንግዲህ በየቦታው ጎጥጎጣ ላይ የተለያየ አይደለም። በወሬ ደረጃ የሰማዋቸዋሉ ያየዋቸው የቀበር ናቸው ማለት።
አስተያየት ሰጪው በወረርሽኙ መከሰት ህዝቡ በመደናገጡና ወደ ህመምተኞች ለመቅረብ በመፍራቱ እንጂ የሟቾቹ ቁጥር ሊጨምር ይችላል ባይ ናቸው።
በሰኔ አካባቢ ምናምን ቀድሞ እኮ ውሻ ይታሰር ነበር፣ ይገደል የሆነ አዋጅ ይሰጥ ነበር። እዛ መንግስት ያለግሮ ማለት ውሾች ክትባት ይወስዳሉ። ደግሞም የሆነ ሰው ከተለከፈ ያ ሰውዬ ቀድሞ ራሱ ክትትል ማድረግ ይችል ነበረ። አሁን ማን ያደርጋል? እዛ ክትትል አሁን የለም፣ በእነሱ ስር ስለሆነ ያለው ቦታው ማለት።
የዋግ ኽምራ ብሔረሰብ አስተዳደር ዞን ጤና መምሪያ ኃላፊ ዶክተር ኪዳ ታየለ በወረርሽኙ ህጻናት እንደሞቱ ከአንድ ቀን በፊት ሪፖርት እንደደረሳቸው አረጋግጠዋል።
15 ዓመት በታች ህጻናት ያበደ ውሻ ጋር ንክኪ የነበራቸው ንክሻ የነበረ እዛ ጋር የተያዘ ሞት ነበር ሪፖርት የተደረገው። ወዲያውኑ ግን ከሌላ መንደር ደግሞ ሌላ ምልክቶችን አሳይቶ ከፍተኛ ትኩሳት፣ ራስ ምታት፣ ትውከት እና እንደዚህ የአፍ ድርቀት ጋር የተያዘ ምልክት ያላቸው ህጻናት እንደሞቱ ነው ሪፖርት የተደረገው። ከዛ በኋላ የሚመጡ መረጃዎች ምንድን ናቸው? ወደ 2ኛ ቀበሌ ሌላ ቀበሌ ቀበሌ 17 ወደሚባል ወደዛ እየሰፋ እንደሄደ ችግሩ መጀመሪያ ላይ ህጻናትን ነበር። አሁን 8 የሞቱት ህጻናት በውሻ ንክሻ ጋር የተያያዘው ከዛ ውጭ ያለውም ህጻናት ነበሩ ከ15 ዓመት በታች። አሁን ግን ወደ አዋቂዎች በሽታው እየተጋባ እንደሆነ አካባቢ እየሰፋ እየሄደ እንደሆነ ነው እየደረሰን ያለው መረጃ።
የአበርገሌ ወረዳን ዋና አስተዳዳሪ አግኝተናቸው ነበር እና በሶስት ቀናት ውስጥ 9 ህጻናቶች ሞቱ ነው የሚሉት። ሪፖርቱ ከእናንተ ጋር እንዴት ነው የሚጣጣመው?
ምናልባት ዛሬ አዲስ መረጃ ካለ የተጨመረ እንትን ምናልባት አሁን ከዛ በኋላ አዲስ መረጃ ካለ እያጣራን ነው።
የወረርሽኙን አይነት በትክክል መናገር ባይቻልም ከተገኘው መረጃ ገዳይነቱን መገመት ይቻላል የሚሉት ዶክተር ኪዳት የዳሰሳ ጥናት የግድ ያስፈልጋል ብለዋል።
አሁን የታዘብነው አንዱ የተናገረውንም ሌላኛው ደግሞ የተለየ ነገር ዚይ ነገሮች አሉና ሙሉ ለሙሉ አሁን የጠሩ ስላልሆኑ ያሉት እንትኖች ይሄ ነው ለማለት ያስቸግራል። እንግዲህ አሁን የብዙ አይነት የሚያመጡ የባክቴሪያ ኢንፌክሽኖች አሉ፣ እዛ ጋር የተያያዘ ሊሆን ይችላል ብለን እንገምታለን። ሌላኛው ግን ያበደ ውሻም ጋር የተያያዘ ኬዝ አለ። ስለዚህ ሁለት አይነት ነገሮች ነው አሁን እኛ ሁለቱም ችግሮች ይኖራሉ ብለን ነው የገመትን ያለነው እና ሙሉ ለሙሉ ግን ይሄ ነው ለማለት ባለሙያ ዳሰሳ ጥናት ማድረግ አለበት። በዛም ተነስቶ የህክምና አገልግሎት መስጠት ይቻላል ማለት ነው።
ገብቶ የዳሰሳ ጥናት ማድረግም ሆነ የህክምና አገልግሎት መስጠት የማይቻልበት አካባቢ ነው ይላሉ አስተያየት የሚሰጡ የህብረተሰብ ክፍሎች። ምክንያቱም ቦታው በህወሓት ቁጥጥር ስር ስለሆነ ነው የሚሉት። በምን መልኩ እነዚህን የህብረተሰብ ክፍሎች ለመታደግ መምሪያችሁ እንቅስቃሴ እያደረገ ነው?
ለሚመለከተው የክልል ጤና ቢሮ ለሚመለከተው ክፍል ሪፖርት አድርገናል። ስለዚህ ሊሆን የሚችለው እንደተባለው መንግስት የተቆጣጠረው አካባቢ ስላልሆነ አሁን በመንግስት መዋቅር ያለ ባለሙያ አሰማርተን ማሰራት አንችልም። ስለዚህ የሚሆነው ዓለም አቀፍ ድርጅቶች እንደ ዓለም አቀፍ ቀይ መስቀል ማህበር ያሉት ሌሎችም እንደዚህ በእንደዚህ አይነት ሁኔታ ገብተው መስራት የሚችሉ ሰብአዊ ድርጅቶችን ግፊት ማድረግ ነው የሚቻለው እና እነሱ ዓለም አቀፍ ባለሙያዎችን አስገብተው ሁኔታውን እንዲያጠኑ እና የመረዳት ማድረግ ይቻላል።
ወረርሽኙ ከህወሓት ኃይሎች ነጻ በሆኑ የብሔረሰብ ዞኑ አካባቢዎችና መጠለያ ጣቢያዎች ላይ እንዳይከሰትም ለጥንቃቄ ያሉትን መልእክትም አስተላልፈዋል። ዶክተር ኪዳት
የመጀመሪያው የነበረበት ቀበሌ ከዛ ቀጥሎ ሌላ ቀበሌ እንደዚሁ የመዛመት ሁኔታዎች አሉና ያ ደግሞ ኢቭን ወደዚህ ወደ ሰቆጣ የሚመጣ ሰው ካለ ከዚህም ድረስ የበሽታው ሊዘምት ይችላል የሚል ግምቶች አሉ። አሁንም እያሰብን ያለ ነው በተቻለ መጠን ለይቶ ማቆያ አድርገን የሚመጡን ሰዎች ለይቶ በምርመራ እያደረጉ ወደ ማህበረሰብ ከመቀላቀላቸው በፊት እንደዛ የማድረግ ስራዎችን ለመስራት እየተነጋገርን ያለ ነው።
አብዛኞቹ ወረርሽኙን ከብድ ውሻ በሽታ ጋር ቢያያይዙትም ከህጻናት በቀር አዋቂዎች አለመሞታቸው ያልተለመደ ክስተት ሆኖብናል ነው የሚሉት። በኢትዮጵያ ህብረተሰብ ኢንስቲትዩት በክትባት የምንከላከላቸው በሽታዎች ቅኝትና ምላሽ ቡድን አስተባባሪ ሚኪያስ አላዩ የብድ ውሻ በሽታ ወቅት ጠብቆ የማይከሰትና የእድሜ ገደብ የሌለው እንደሆነ አስታውቀዋል።
ምናልባት ለውሾች ወይም ሬቢድ ለሆኑ አኒማልስ የሚጋለጡት የእድሜ ክልል ወይም ጾታ ወይ የማህበረሰብ አይነት እንደየ አካባቢው ሊለያይ ይችላል። ስለዚህ አንዳንድ አካባቢዎች ህጻናት ከውሻ ጋር የሚውሉ ከሆነ ወይም ሌሎች ሬቢድ አኒማልስ የሚባሉት ቀበሮም ሊሆን ይችላል፣ ሌሎችም ሊሆኑ ይችላሉ። በተለምዶ የብድ ውሻ በሽታ የምንለው እሱ የያዛቸው እንስሳት ጋር ብዙ ጊዜ የሚያሳልፉ የእድሜ ክልል ወይም ሌላ የማህበረሰብ ክፍል በተለየ ሁኔታ ሊጠቃ ይችላል እንጂ ተለየ የሚያጠቃው ኤጅ ግሩፕ የለም።
ወደ 9 አካባቢ ህጻናት እንዳለፉ ነው የሚነገረው እና ወደ አንገታቸው ላይ የብጠት ምልክት አለ። የውሃ መጥማት፣ ኃይለኛ ትኩሳት፣ ራስ ምታት እና መሰል ምልክቶች ይስተዋላሉ ይባላል እና
ሌሎቹ የገለጽክልኝ ምልክቶች የብድ ውሻ በሽታ ምልክቶች ናቸው። ይሄኛው ግን ምናልባትም የተነከሱበት ቦታ ላይ ኢንፌክሽን ፈጥሮ ቁስል ሊፈጥር ይችላል እና ቁስሉ ሊያብጥ ይችላል
እንጂ አንገት ላይ ሊያብጥ የሚችልበት አጋጣሚዎች የሉም።
እስካሁን ባሉት ኤቪደንሶች እንደዚህ አይነት ነገር የለም።
ይሁን እንጂ ከሞቱት ውስጥ ከሶስት ወር እስከ 5 ዓመት የሚሆናቸው እንዳሉበት አስተያየት ሰጪዎቹ ይናገራሉ። ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ ከደሴ።
የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ የሚተላለፍላችሁን የሐሙስ ምሽት ዝግጅታችንን ነው። ቀደም ሲል የተከታተላችሁት የአብይ ዘገባውን ነበር። ቀጣዩ የትንታኔ መጽሔት ነው። በደቡብ ክልል የደራሼ ወረዳ ነዋሪዎች በአካባቢያቸው የጅምላ እስርና አፈሳ መኖሩን ገለጹ። እስሩ የሃይማኖት አባቶችና ሽማግሌዎችን ጨምሮ ንጹህና ጥፋተኛውን እንደማይለይ በመግለጽም ቅሬታቸውን አሰምተዋል። ነዋሪዎቹ ቆስለው በጊዶሌና በአርባ ምንጭ ሆስፒታል ሕክምና እየተከታተሉ የነበሩ ጉዳተኞች ጭምር መታሰራቸውን ጨምረው አስረድተዋል። የክልሉ ፖሊስ ኮሚሽን በበኩሉ በወረዳው በተከሰተው የጸጥታ ችግር እጃቸውን አስገብተዋል የተባሉ 330 ተጠርጣሪዎችን ወረዳውን የተቆጣጠረው ጊዜያዊ ወታደራዊ እዙ ማሰሩን ያስታወቀ ሲሆን የክልሉ ፖሊስ ኮሚሽን አቶ አለማየሁ ማሞ በወንጀል ተሳትፈዋል የተባሉትን እንጂ በአፈሳ ያሰሩት እንደሌለ ተናግረዋል። በሕክምናቸውም አስነስተን ያሰርነው ወንጀለኛም የለም ሲሉ አስተባብለዋል። የሐዋሳው ዘጋቢያችን ዮናታን ዘብዲዮስ ተጨማሪ ዘገባ ልኳል።
ስማቸውን መግለጽ ያልፈልጉ አንድ የድራሼ ወረዳ ነዋሪ የጅምላ እስር እና አፈሳ መኖሩን ተናግሯል።
አሁን ደግሞ ወንጀለኛ አውጣ ካላወጣ የተብሎ የአካባቢ ቄሶች፣ ሽማግሌዎች እና የቀበሌ ተናብርት በሙሉ ታስሮ ነው ያሉት እና አሁን ህዝቡ የሚጠይቀው አካላቶ ጫካ ነው ያለው።
አንተ የምታውቃቸው ሰዎች አሉ የታሰሩ?
ለምሳሌ ቄስ ከበደ ካፒታሉ አይልያ፣ የታሰሩ ሽማግሌዎች አቶ ኢሶፍ ቶንባ፣ ሶስተኛ አቶ ጉዴታ ኩሙቴ፣ ከቀበሌ ሊቀመናብርት አብዛኛው የቆላ ከብራት በሙሉ ታስሯል ማለት ይቻላል።
የክልሉ ፖሊስ ኮሚሽነር አለማየሁ ማሞ ያሰርናቸው ግለሰቦች በወንጀሉ የተጠረጠሩትን እንጂ በአፈሳም ያሰርነው ወንጀለኛ የለም ሲሉ አስተባብሏል።
የታሰረ ሰው የተያዘ ሰው በጅምላ ተይዟል እንደዚህ ታፍሷል ብሎ የሚያስብል ነገር አላገኘንም። ምክንያቱም የተያዘ ሰው በአብዛኛው የተያዙ ሰዎች ድርጊት ላይ ሶስ ያላቸው አካላት ናቸው።
ኮሚሽነር አለማየሁ ማሞ ከሚያዝያ 17 ቀን 2014 ዓ.ም ጀምሮ በደራሼ ልዩ ወረዳ የተለየ የቡድን ስም የሌላቸው ነገር ግን በዞን የመደራጀት ጥያቄ የያዙና የታጠቁ ቡድኖች የሰው ህይወት ማጥፋታቸውን ንብረት ማውደማቸውና ይህም ከፍተኛ የሆነ ማህበራዊ ቀውስ መፍጠሩን ገልጸው እርምጃ የተወሰደው በእነዚህ ቡድኖች ላይ ነው ብለዋል። በአገር መከላከያ ሰራዊት የሚመራ የፌደራል ፖሊስና የደቡብ ክልል ልዩ ኃይል ጥምር ወታደራዊ እዝ አካባቢውን ለማረጋጋትና የህግ የበላይነትን የማረጋጋት ስራ እየሰራ መሆኑን ገልጠው በወንጀሉ እጃቸው አለባቸው ሲሉ የጠረጠራቸውን ግለሰቦች በህግ ቁጥጥር ስር ማዋላቸውን ተናግሯል።
እስከዛሬ ድረስ በቁጥር ወደ 330 የሚጠጉ በወንጀል የተጠረጠሩ ሰዎች በቁጥጥር ስር ውሎ ምርመራ እየተጣራባቸው ይገኛል። በአሁኑ ጊዜ ሌሎችም ደግሞ በርካታ የጦር መሳሪያዎች የቡድንና የጦር መሳሪያዎች መንግስት ገቢ የሆኑበት ሁኔታ ነው ያለው። የተመለሱበት
ባለስልጣንና የግዶለ ከተማ ነዋሪ መሆናቸውን በስልክ የተናገሩት ሌላ ስማቸው እንዲገለጽ ያልፈለጉ አስተያየት ሰጪ ቆስለው በግዶሌና በአርባ ምንጭ ሆስፒታል ሕክምና እየተከታተሉ የነበሩ ጉዳተኞች ጭምር እየተለቀሙ እየታሰሩ ናቸው ሲሉ ከሰዋል።
ቆስለምና በጥይት የተመቱ ሰዎች አሁን እንኳን ሕክምና እንኳን በቂቱ እንኳን አያገኙም። ቁስለኛ ነው ተብሎ ሆስፒታል ላይ የተኛውን ከሆስፒታል እየወሰዱ ነው እየቀጠቀጡ፣ የት እንደሚያደርሱ እንኳን አይታወቅም።
ቆስለው ሕክምና የሚከታተሉ ሰዎች እየታሰሩ ናቸው በሚል የቀረበውን ክስ ኮሚሽነር አለማየሁ ወታደራዊ እዙ ይህንን አያደርግም በማለት አጣጥለዋል።
የተጎዱ አካላት ህክምና እየተከታተሉ ነገር ግን ተጠያቂነት ጥበቃ እየተደረገላቸው ህክምና እንዲያገኙ እየተደረገ ያለበት እንጂ ህክምናቸውን አቋርጠው ወደ እስር ቤት እንዲገቡ አይደረግም። እነዚህ ሰዎች በዚህ መልክ ትሪት ማድረግ አይቻልም። ይሄ ወንጀልም ነው፣ ያለፈ የሰብአዊነት ችግር ነው። ስለዚህ በዚህ መልክ የሚሰራ ነገር የለም። እየተጠረጠሩ አሉ፣ እየተያዙም አሉ። እነዚህ ግን ህክምናቸውን እየተከታተሉ፣ ፖሊስ ግን በዚህ ጉዳይ ላይ ጠለካቸውን እየተከታተለ በወንጀል ካቸውንም እያወቀ እያጣራ ያለበት ሁኔታ ነው ያለው እንጂ ህክምናቸው እንዲያቋርጡ የተደረገበት ሂደት የለም።
የተፈጸመው ወንጀል ውስብስብ ነው ያሉት ኮሚሽነሩ የአካባቢውን ሰላም አስተማማኝ ለማድረግና ቀሪ ግለሰቦችን ከያዙት መሳሪያዎቻቸው ጋር ለመያዝ የአገር ሽማግሌዎችና የሃይማኖት አባቶች ከህዝቡ ጋር እየመከሩ መሆናቸውም ተናግሯል። ኮሚሽነር አለማየሁ የመንግስት መስሪያ ቤቶች እንዲሁም የህዝብ ማህበራዊ እንቅስቃሴ በከፊል ወደ መደበኛ እንቅስቃሴ የተመለሰ ነው ሲሉ ተናግረው በአካባቢው ዘላቂ ሰላም እንዲሰፍን ወታደራዊ እዝ ከማህበረሰቡ ጋር አብሮ እንደሚሰራም አስታውቀዋል። የታሰሩበትን ስፍራ ያልገለጹት ኮሚሽነር አለማየሁ በህግ ቁጥጥር ስር የዋሉ ተጠርጣሪዎችም ምርመራ የተደረገባቸው እንደሚገኝ ገልጠዋል።
ጥፋተኛ ያለው ሰው ተይዞ እንዳይጠየቅ ከማድረግ አንጻር ክልልም ከፌዴራልም መርማሪዎች፣ አቃቤ ህጎች የተዋቀሩበት ጠንካራ ቡድን ተዋቅሮ በሁለትም በሶስት ቡድን የተዋቀረ ቲም እያንዳንዱን ጉዳይ አላስፈላጊ በዚህ ችግር ውስጥ ያልገባ ሰው እንዳይታሰር ከማድረግ አንጻር እንዳይጠየቅም ከማድረግ አንጻር ሰፊ ስራ የምርመራ ስራዎች እየሰሩ ያሉበት ነው።
በደራሼ ልዩ ወረዳ የጸጥታ ችግር የተፈጠረው ከአስተዳደራዊ መዋቅር ጥያቄ ጋር የተያዘ ሲሆን መንግስት በወረዳው ታጥቆ ይንቀሳቀሳሉ የሚሏቸው ቡድኖች ጥያቄውን በኃይል እናስመልሳለን በማለት ወረዳውን አቋርጠው ከጂንካ ወደ አርባ ምንጭ ሲጓዙ ነበሩ የተባሉ የውጭ አገር ዜጎችን ማገታቸውን፣ ቁጥራቸው የበዛ የተባለ የፌዴራል ፖሊስና የደቡብ ክልል ልዩ ኃይሎች አባላትን እንዲሁም የወረዳው አስተዳደርን ጨምሮ ሌሎች ባለሥልጣናትን ከገደሏቸው በኋላ ነው ሲሉ የአካባቢ ነዋሪዎችና የክልሉ መንግስት መናገራቸውን ቪኦኤ መዘገቡ ይታወሳል። ለአሜሪካ ድምፅ ራዲዮ ዮናታን ዘብዲዮስ ሐዋሳም።
በተከታይ የምናልፈው ወደ አማራ ክልል ነው። የቀድሞ የአማራ ክልል ልዩ ኃይል አዛዥ ጀነራል ተፈራ ማሞ በባህር ዳር ከተማ ዘጠነኛ ፖሊስ ጣቢያ መታሰራቸውን የግል ጠባቂያቸው ዋና ሳጅን ናቃቸው አበበ ለአሜሪካ ድምፅ ተናግረዋል። አስቴር ምስጋናው ተጨማሪ ዘገባ አላት።
ለሁለት ቀናት ያህል ያሉበት ያልታወቀው የቀድሞ የአማራ ክልል ልዩ ኃይል አዛዥ ብርጋዴር ጄኔራል ተፈራ ማሞ ትላንት ባህር ዳር ከተማ ዘጠነኛ ፖሊስ ጣቢያ መሆናቸውን የግል ጠባቂያቸው ዋና ሳጅን ናቃቸው አበበ ለአሜሪካ ድምፅ ተናግሮ ነበር። ዛሬም ረፋዱ ላይ ከጠበቃቸው ጋር መነጋገራቸውን ጠበቃ ሸጋዋል ለበል ለአሜሪካ ድምፅ ተናግሯል።
አዲስ አበባ ላይ ሰኞ ግንቦት 8 ቀን 2012 ዓ.ም ከቀኑ 10 ሰዓት አዲስ አበባ ከተማ ውስጥ እያሽከረከሩ ያለ መኪናችን ተገጭቷል በሚል እንዲያዩ ሰውዬ ወርደው እንዳይው ካደረጉ በኋላ የብሔራዊ ደህንነት ሰዎች ናቸው ነው የሚሏቸው። እሳቸው ከተለያዩ ተሽከርካሪ ወጥተው አፈና በማድረግ በአንድ ተሽከርካሪ ውስጥ እንዳስገባቸው የእሳቸውን ተሽከርካሪ እንደወሰዱባቸው ይገልጻሉ። በተሽከርካሪያቸው በሚያስገቡበት ወቅት ትንሽ የመመታት ነገር እንዳጋጠማቸው፣ ከዛ በኋላ አንደርግራውንድ የሆነ እስር ቤት ውስጥ መቆየታቸው፣ እዛ ከአዲስ አበባ ከቆዩ በኋላ በትላንትናው ዕለት ማለትም ግንቦት 10 ቀን 2017 ዓ.ም ጠዋት ላይ ወደ ደብረ ዘይት መወሰዳቸው እና ደብረ ዘይት አስቶ ወደ ባህር ዳር በሄሊኮፕተር እንደመጡ ነው የገለጹልን።
እንደተደበደቡ ነግረውኛል ብለዋል። እና እንደው የሚታይ ነገር አለ ሰውነታቸው?
እንግዲህ በቀኝ በኩል ጎናቸው አካባቢ እንዲሁም መጡት ስር የሚባለው አካባቢ እና የአንገታቸው ስር አካባቢ ትንሽ ስሜት ያለው ህመም እንዳለው፣ ነገር ግን ሕክምና እንደማስፈልጋቸው ነው የነገሩ። ጉዳት የሚሉት ይሄ ነው። ነገር ግን እንድታከሙን ጠይቆ ስነው ችግር የለውም ከዚህ ባሰ ሕክምና ውጭ ሀገር የምታከመው ነበር እሱ ነው እንጂ ለዚህ ነው ሕክምና በአሁኑ ሰዓት አልፈልግም ባለውበት እቆያለሁ የሚል ምላሽ የሰጡ ጠዋት ላይ።
የተጠረጠሩበት ወንጀል ተገልጾ የዋስትና መብታቸው እንዲሰጣቸው ከነገ ጀምሮ እንቅስቃሴ እንደሚጀምሩ ጠበቃ ሸጋው አክለው ገልጸዋል።
ከተያዙ 4 ቀናቸው ነው። ፍርድ ቤት በ48 ሰዓት ውስጥ በተያዙ መቅረብ ነበረባቸው። አቅራቢያ ወደ ሆነ ፍርድ ቤት እስካሁን ድረስ ፍርድ ቤት አልቀረቡም። ስለተጠረጠሩበት ወንጀልም ቃል አልሰጡም። በምን እንደሚጠረጠሩ አያውቁም። ሰየር ጋታቸው ተገልጾ የዋስትና መብት እንዲፈቀድላቸው ለአማራ ብሔራዊ ክልላዊ ጠቅላይ ፍርድ ቤት የዋስትና ቤት ታቀርቦ ለነገ ቀጠሮ ይዟል። ነገ የ9ኛ ፖሊስ ጣቢያ ሰውየው እንዲያቀርባቸው የክልሉ ፖሊስ ኮሚሽን እና የባህር ዳር ከተማ አስተዳደር ፖሊስ መምሪያም የበኩሉን አስተያየት በዋስትና ላይ ያላቸውን አስተያየት ይዘው እንዲቀርቡ መጥሪያ ተልኮላቸዋል ሁለቱም።
በተመሳሳይ የብርጋዴር ጄኔራል ተፈራ ማሞ ምክትል የነበሩት ኮሚሽነር ቢሰጥ ጌታሁን ከትላንትና ወዲያ በወልዲያ ከተማ በመንግስት ታጣቂዎች በቁጥጥር ስር መዋላቸውን ባለቤታቸው ወይዘሮ የንጉስ በሪሁን ተናግረዋል።
ሰዓት አካባቢ ነው የያዟቸው። እስካሁን ድረስ ጥያቄም የለም። ወልዲያ ከተማ
ስንተኛ ፖሊስ ጣቢያ ነው ያሉት?
አንደኛው ፖሊስ ጣቢያ። ልዩ ኃይሎች ናቸው መተያዙት። ውጭ ላይ ጓደኞቹ ጋር ቁጭ ካለበት እዚህ ፖሊስ ጣቢያ ውስጥ እንደገባ አንረከብም ብለዋቸው ነበረ። በምን መልኩ ብሎ ብዙ እንትን ብለዋቸዋል። በዛ ከላይ ስልክ ተደውሎላቸው ምናምን እንደገና እነሱ እንትን ያሉት የዛን ሰዓት አብሬው ነበርኩኝ። ከዛ በኋላ ግን ማግኘት አልቻልኩም። በርቀት ነው እንጂ እንዳይገናኙ ተብሎ ግን ምናምን ነው እንጂ ማግኘት አልቻልኩም። ዛሬ 3ኛ ቀን ሆነ። ቢያንስ ህግ አዋቂዎቹ 48 ሰዓት ይላሉ፣ እኛ እንኳ ብዙም አናውቀውም።
ጄኔራል ተፈራ ማሞ ከ2010 የመንግስት ለውጥ በፊት በነበረው የኢህአዴግ አስተዳደር ወቅትም በመፈንቅለ መንግስት ወንጀል ተጠርጥረው ለ9 ዓመታት የታሰሩ ሲሆን ከእስር የተለቀቁትም ጠቅላይ ሚኒስትር አብይ አህመድ ወደ ስልጣን መምጣታቸውን ተከትሎ ነው። ኋላም የአማራ ክልል ልዩ ኃይል አዛዥ በመሆን ክልሉን ለጥቂት ወራት አገልግለዋል። ሰኔ 15 2011 ዓ.ም ከአማራ ክልል ከፍተኛ አመራሮች ግድያ ጋር በተያያዘ ተጠርጥረው ለ6 ወራት ያህል መታሰራቸውም ይታወሳል። በጉዳዩ ዙሪያ ከመንግስት ተጨማሪ መረጃ ለማግኘት ያደረግነው ጥረት ለጊዜው አልተሳካም። ለአሜሪካ ድምጽ አስቴር ምስጋናው ባህር ዳር።
ከዋሽንግተን ዲሲ የሚተላለፈውን የአሜሪካ ድምጽ ነው እየተከታተላችሁት ያላችሁት። ዝግጅታችን ይቀጥላል። የኦሮሞ ነጻነት ግንባር አመራሮች በህገወጥ እስር ላይ ስለሚገኙ በአፋጣኝ እንዲፈቱ ሲል የኢትዮጵያ ሰብአዊ መብቶች ኮሚሽን ዛሬ ባወጣው መግለጫ አስታውቋል። የኮሚሽኑ ኮሚሽነር ዶክተር ዳንኤል በቀለ አመራሮቹ ለረጅም ጊዜ ከህግ አግባብ ውጪ ታስረው ያሉ ናቸው በማለት በአፋጣኝ እንዲፈቱና ከህግ አግባብ ውጪ ታስረው ለደረሰባቸው ጉዳት እንዲካሱ ሲሉ አሳስበዋል። የኢትዮጵያ ሰብአዊ መብቶች ኮሚሽን ያወጣውን መግለጫ በተመለከተ ከኦሮሚያ ፖሊስ ኮሚሽንና ከኦሮሚያ ጠቅላይ አቃቤ ህግ ቢሮ መልስ ለማግኘት ያደረግነው ጥረት ግን ለጊዜው አልተሳካም። ፀሐይ ዳምጠው ናት ጉዳዩን የተከታተለችው።
የኢትዮጵያ ሰብአዊ መብቶች ኮሚሽን በተለያዩ ፖሊስ መምሪያዎች በእስር ላይ ያሉ የኦሮሞ ነጻነት ግንባር ኦነግ አባሎች የእስር ሁኔታን በተመለከተ ለረዥም ጊዜ ሲያደርገው ከነበረው ክትትል በተጨማሪ ከፓርቲውና ከእስረኞች ቤተሰቦች በቀረቡ አቤቱታዎች መነሻነት ከመጋቢት 1 እስከ መጋቢት 10 ቀን 2014 ዓ.ም በቡራዩ ከተማ፣ በገላን ከተማና በሰበታ ፖሊስ መምሪያዎች በአካል በመገኘት ክትትል በማድረግ እስረኞችን፣ የፖሊስ መምሪያ ኃላፊዎችን፣ የኦሮሚያ ፖሊስ ኮሚሽንን እና የኦሮሚያ ጠቅላይ አቃቤ ተወካዮችም በማነጋገር ምርመራ ማድረጉን ገልጸዋል። በቡራዩ ፖሊስ መምሪያ በእስር ላይ ያሉ አቶ ሚካኤል ጎበና፣ አቶ ከንሳ አያና፣ ዶክተር ገዳ ወልጅራ፣ አቶ ዳዊት አብደታ፣ አቶ ለሚቤኛ፣ አቶ ገዳ ገብሳ የተባሉ የፓርቲ አመራር መሆናቸውን የገለጹ 6 እስረኞች ኮሚሽኑ አነጋግረዋል። በተጨማሪ ኮሎኔል ገመቹ አያና በፌደራል ፖሊስ ወንጀል ምርመራ ማዕከል እንዲሁም አቶ አብዲ ረጋሳ ገላን ከተማ በሚገኘው የኦሮሚያ ክልል ልዩ ኃይል ካምፕ ውስጥ በእስር ላይ የሚገኙ መሆኑን ከቤተሰብና ከጠበቆቻቸው መረዳት ተችሏል ይላል የኮሚሽኑ መግለጫ። በተመሳሳይ አቶ በተ ኡርጌሳ በእስር ላይ እያሉ ባጋጠማቸው ህመም ምክንያት በፖሊስ ዋስትና ተፈቅዶላቸው በአንድ የህክምና ተቋም ህክምና ላይ የነበሩ መሆኑን ኮሚሽኑ ተመልክቷል። ኮሚሽኑ የሰበሰበው መረጃ ይዞ ወደ ኦሮሚያ ፖሊስ ኮሚሽንና የኦሮሚያ ጠቅላይ አቃቢ ህግ ማቅናቱን በኢትዮጵያ ሰብአዊ መብቶች ኮሚሽን የጅማ ቅርንጫፍ ኃላፊ አቶ በዳ ሰለሜሳ ገልጸዋል።
የቡራዩ ፖሊስ መምሪያ እነዚህ ሰዎች እነሱ ጋር አሁን እንዳሉ ከገለጸልን በኋላ እየመረመረ ያለው የኦሮሚያ ፖሊስ ኮሚሽን ስለሆነ ከኦሮሚያ ፖሊስ ኮሚሽን በኩል ማግኘት ትችላላቸው የሚል ምላሽ አይሰጡም። የኦሮሚያ ፖሊስ ኮሚሽን ደግሞ መልስ እንዲሰጡ ጠይቀን ነበረ። ስማቸው የተጠቀሱ የኦኔግ አመራሮች ማፈታታቸውን እንደሚያውቁ አስረድተውን፣ እኛ ግን በአካል ፖሊስ ጣቢያ ውስጥ እንዳገኘናቸው ካወራን በኋላ ዳሁን እንደሚያዩና እነሱ አስረድተውናል ማለት ነው። ከዛ በኋላ የኦሮሚያ ጠቅላይ አቃቢ ህግን ስለምንመለከት ጉዳዩን ወደ እነሱ ወስደን መልስ እንዲሰጡበት አድርገናል ማለት ነው። የተጠቀሱ ሰዎች በላይ መዝገብ መከፈቱን ገልጾ በኦሮሚያ ጠቅላይ ፍርድ ቤት ደረጃ መከላከል ታስፈልጋቸው በነጻ እንደተሰናበቱ ያንን ቅሬታቸውንም ለኦሮሚያ ጠቅላይ ፍርድ ቤት አቅርቦ የኦሮሚያ ጠቅላይ ፍርድ ቤትም ያንን ውድቅ እንዳደረገባቸው፣ እነዚህ ሰዎች በተመለከተ በሂደት ላይ ያለው ጉዳይ እንደሌለ ነው ያስረዱም ማለት ነው።
የኢትዮጵያ ሰብአዊ መብቶች ኮሚሽን ዋና ኮሚሽነር ዶክተር ዳንኤል በቀለ በበኩላቸው የኦነግ ፓርቲ አመራሮች ለተራዘመ ጊዜ ከህግ አግባብ ውጭ ታስረው የሚገኙ በመሆኑ በአፋጣኝ ከእስር ሊለቀቁና ለደረሰባቸው ጉዳት ሊካሱ ይገባል ሲሉ ገልጸዋል። በተጨማሪም የፍርድ ቤትና የአቃቤ ህግ ውሳኔዎች በተደጋጋሚ እየተጣሰ እስረኞቹ ከህግ ውጭ ለተራዘመ እስር መዳረጋቸው ስልጣንን ያለ አግባብ መጠቀም ስለሆነ የኦሮሚያ ክልል መንግስት አፋጣኝ ማጣራት አካሂዶ ተገቢውን እርምጃ ሊወስድበት ይገባል ብለዋል። በሌላ በኩል የኢትዮጵያ ሰብአዊ መብቶች ኮሚሽን የሲቪል ፖለቲካ ኢኮኖሚያዊና ማህበራዊ መብቶች ኮሚሽነር ዶክተር አብዲ ጅብሪል በበኩላቸው በተለይ ታሳሪዎቹ የፖለቲካ ፓርቲ አመራር በመሆናቸው በህዝባዊ አገልግሎት ስራቸው ለሰብአዊ መብቶች ጥሰት እንዳይጋለጡ ጥበቃ ሊደረግላቸው ሲገባ በተግባር የተገላበጡ መሆኑ አሳዛኝ ነው ሲሉ ጉዳዩ አፋጣኝ እልባት ያስፈልገዋል በማለት አሳስበዋል። የኢትዮጵያ ሰብአዊ መብቶች ኮሚሽን ዛሬ ባወጣው መግለጫ ዙሪያ ከኦሮሚያ ፖሊስ ኮሚሽን እና ከኦሮሚያ ጠቅላይ አቃቢ ህግ ቢሮ መልስ ለማግኘት ያደረኩት ጥረት ለዛሬ አልተሳካም። በሌላ በኩል የኦሮሞ ነጻነት ግንባር ከፍተኛ አመራር ኮሎኔል ገመቹ አያና ዛሬ በሰበር ሰሚ ችሎት ቀርበዋል። የችሎቱን ውሎ ጠበቃቸው አቶ ቱሊ ባይሳ ለአሜሪካ ድምጽ አስረድተዋል።
ፌደራል ፖሊስ ወንጀል ምርመራ ቢሮ ኮሎኔል ገመቹ የታሰሩበትን ምክንያት እንዲያስረዱ ነበር። ከአንድ ኮማንደር ቀርቦ ከኦሮሚያ ፖሊስ ተረክቦ ለፌደራል ጠቅላይ ፍርድ ቤት ኮሎኔል ገመቹን ሲያቀርቡ እንደነበረ እና መጨረሻ ላይ ለማሰርም የፍርድ ቤት ትዕዛዝ እንደሌላቸው፣ በዚህም ምክንያት ፌደራል አቃቤ ሕግ መፍትሄ እንዲሰጥላቸው በደብዳቤ እንጠየቁና የፌደራል አቃቤ ሕግ ደግሞ ለኦሮሚያ ፖሊስ ኮሚሽን አሳልፋቸው ስጡ ባለን መሰረት ለኦሮሚያ ፖሊስ ኮሚሽን ለመስጠት ወደዛ ስንወስድ ኦሮሚያ ፖሊስ ኮሚሽን አልፈልግም፣ አልቀበልም ብሎ መልሶብናል የሚል ነገር ነው ለፍርድ ቤት ያቀረቡት። በእኛ በኩል ምንም አይነት የክስ መዝገብ የለባቸውም፣ የምርመራ ፋይል የለም።
ጉዳዩን ያዳመጠው ችሎት ትዕዛዝ ሰጥቷል ሲሉ አቶ ቱሊ አክለዋል።
ቢፈቱ ትቃወማላቸው የሚል ጥያቄ ከፍርድ ቤት ሲቀርብላቸው ደግሞ አቃቤ ሕግ የሚሉት አስተያየት እኛም እንቀበላለን፣ በእኛ በኩል የምንሰጠው አስተያየት የለንም የሚል ቃል ነው ሰጡት። አቃቤ ሕጉ ደግሞ በትናንትናው ዕለት ኮሎኔል ገመቹ አያና በዚህ ጉዳይ ወይም በተያዘው ፋይል ላይ የማንፈልጋቸውና እንዲታሰሩ የማንፈልግ በመሆኑ ብፈቱ ተቃውሞ የለንም የሚል አስተያየት አቀርበው ነበር። ከዚህ በኋላ ፍርድ ቤቱ የግራ ቀኙን አስተያየት ካዳመጠ በኋላ የኦሮሚያ ፖሊስ ኮሚሽን ግንቦት 15 ጠዋት ቀርቦ ኮሎኔል ገመቹን ያሰረበትን ምክንያት ካለ እንዲያስረዳ በማለት ቀጠሮ ይዘዋል።
ለአሜሪካ ድምፅ ፀሐይ ዳምጠው ከአዲስ አበባ።
ከሀገር ውስጥ ዘገባዎች ወጣ ስንል ደግሞ የአፍሪካ ሀገሮች በአህጉሪቱ እያደገ የመጣው እስላማዊው ጽንፈኛ ቡድን አይሲስ የደቀነውን ስጋት ለመመከት የተለያዩ አቀራረቦችን እንዲጠቀሙ እየተበረታቱ ነው። የዩናይትድ ስቴትስ መንግስትም አገራቱ ሽብርተኝነትን መቋቋም እንዲችሉ ከ100 ሚሊዮን ዶላር በላይ ወጪ በማድረግ በመርዳት ላይ ይገኛል። መሐመድ ዩሱፍ ከናይሮቢ ባጠናቀረው ዘገባ እንዳመለከተው ታዲያ የዩናይትድ ስቴትስ ከፍተኛ የደህንነት ኃላፊዎች ለጸጥታ ጉዳዮች የሚውለው እርዳታ ይበልጥ ለሚፈለግበት ዓላማ መዋሉን ለማረጋገጥ የአፍሪካውያን አመራርና ድምጽ ያስፈልጋል ይላሉ። አሉላ ከበደ ዘገባውን እንደሚከተለው ያቀርበዋል።
የዓለም አቀፉ ጥምረት የጸጥታ ጉዳዮች ባለስልጣናት፣ የአፍሪካ የጸጥታ ተቋማት የእስላማዊውን መንግስት የሽብር ተግባር ለመቋቋም የሚያስችል ድጋፍ ለአገሪቱ ለመስጠት ቃል ገብተዋል። 85 አባላት ያሉት ጥምረት ባለፈው ሳምንት ሞሮኮ ላይ ተገናኝቶ ባካሄደው ውይይት በማሊ፣ በቡርኪና ፋሶ፣ ሞዛምቢክና ሌሎች በርካታ የአፍሪካ ሀገሮች የሚገኙትን ከአይሲስ ጋር ያበሩ ጽንፈኛ ተዋጊዎችን ጠራርጎ ለማስወጣት በሚቻልበት ሁኔታ ላይ መክሯል። የነዚህ ታጣቂዎች የሽብር ድርጊት በተለይ ከቅርብ ዓመታት ወዲህ በአካባቢው ይበልጥ እየጨመረ መምጣቱን፣ ባለፉት ጥቂት ዓመታት ውስጥ ብቻም በአስር ሺዎች የሚቆጠሩ ሰዎች ሲገደሉ ሌሎች በርካታ ሚሊዮኖች ከቀያቸው እንዲፈናቀሉ በማድረግ ብርቱ የሰብአዊ ቀውስ ማስከተሉ ተዘግቧል። ክሪስ ላምበርግ በዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር የጸረ ሽብር ፕሮግራም ተጠባባቂ ምክትል አስተባባሪ ናቸው። ላምበርግ እንደሚሉት አንዳንድ የአፍሪካ መንግስታት ሽብርተኝነትን ለመዋጋት ለሚያደርጉት ጥረት ማሻሻያ የሚውል የበርካታ ሚሊዮን ዶላር ድጋፍ ያገኛሉ።
በመሆኑም በያዝነው ዓመት የምንሰጠውን ድጋፍ ከፍ በማድረግ በአህጉሪቱ ያሉትን አሸባሪዎች ለመበታተን እንዲከሰሱና እንዲሁም በፍርድ እንዲጠየቁ ለማድረግ የሲቪል አጋሮቻችንን የሕግ አስፈጻሚ አካላትና የፍትህ ስርዓቱን አቅም የምናሻሽልበትን መንገድ እናጤናለን።
የጸጥታ ጉዳዮች ጥናት ተቋም ከፍተኛ ተመራማሪው አኪኖላ ኦሎጆ እንደሚሉት አፍሪካ ውስጥ ያሉት የአይሲስ አጋር ድርጅቶች እርስ በርሳቸው አንዳቸው ከሌላቸው በእጅጉ የሚለያዩ በመሆናቸው እነርሱን ድል ለመንሳት ለእያንዳንዳቸውም የተለያየ ስልት መጠቀም ያስፈልጋል ነው የሚሉት።
While we recognize that there seems to be a similarity at a certain level
በተወሰነ ደረጃ አንዳንድ ተመሳሳይነት እንደሚኖር ብንረዳም በሌላ መንገድ ደግሞ የጸጥታ ስጋቱ እንዲፈጠር የሚያደርጉት ተዋናዮች ከማህበረሰቡ ጋር ያላቸው ግንኙነትም ሆነ ግዛቶቹን በመጻረር በሚያደርጓቸው ነገሮች ይለያያሉ። በተለያየ መንገድ የሚገለጡትን ሁኔታዎች የሚጣጣሙ አቀራረቦች መከተል እንድንችል መጠነኛ የሚሰኙትን ለውጦች ሳይቀር ልንገነዘብ ይገባናል።
ዳግ ሆይት በዓለም አቀፉ ጥምረት የልዩ ልዑኩ ምክትል ኃላፊ ናቸው። አይሲስን ድል ለማድረግ ቡድኑ የሚያሰራጨውን መልእክት የሚቋቋም አቀራረብ ተግባር ላይ መዋል አለበት ነው የሚሉት።
So the coalition itself will probably continue to launch platforms against what we see as the vulnerable youth, certainly in the Sahara.
ስለዚህ ጥምረቱ ራሱ በእርግጠኝነት በሳህልና ከሳሃራ በስተደቡብ እስከ ሰሜን አፍሪካ ባሉ አገሮች የምናየውን የመሰለ የወጣቶች ተጋላጭነት ለመቋቋም የሚረዱ መድረኮች ማዋቀሩን ይቀጥላል። ስለሆነም የኮሙኒኬሽን አቀራረቡን አስመልክቶ አጽንኦት ሰጥተን ያስረዳን ያለነው ከላይ አመራር ላይ ካሉ ወገኖች ወደ ታች የሚወርድ ሳይሆን ይልቁንም ከታች የሚመጣ አቀራረብ ነው። እናም በአካባቢ ደረጃ ጀምረን ከአባል መንግስታት ጋር እንሰራለን። የመልእክቶቹንም ይዘት በቋንቋ፣ በአካባቢ ወግና ልማድ እንዲሁም ወጎች እዚህ ምን እየተደረገ እንዳለ ባገናዘበ መልኩ እናዘጋጃለን። በዚህ ረገድ አፍሪካውያን ራሳቸው በግንባር ቀደም የሚመሩት እንዲሆን ነው የምንፈልገው።
ሽብርተኝነትን ለመከላከል የሚደረገውን ዓለም አቀፍ ጥረት ለማሳደግ ታለመው የተዋቀረው የተባበሩት መንግስታት ዓለም አቀፍ የጸረ ሽብር ስልት አገራት አስቀድመው ቡድኖቹ የሽብር ምግባራቸውን ለማስፋፋት በሚጠቀሙባቸው ሁኔታዎች ላይ ትኩረት በማድረግ እንዲሰሩ ጥሪ ያደርጋል። ለሰብአዊ መብቶችና ለሕግ የበላይነት ከበሬታ የሚሰጡ አሰራሮችን ተከትለውም ሽብርተኝነትን በብቃት መከላከልና መዋጋት የሚያስችል አቅማቸውን የማሳደግ ዓላማ እንዳለውም ተመልክቷል። ኦሎጆ እንደሚያስረዱትም የአፍሪካ ጸጥታ ተቋማት ሽብርተኝነትን ለመቋቋም ከወታደራዊ ምላሽ ውጪ ሌሎች የተለያዩ መንገዶችን እንዲጠቀሙ ይበረታታሉ።
Hard responses have a role to play, of course. But then going beyond this,
ቀጥተኞቹ ጠንካራ ምላሾች እርግጥ ሁነኛ ሚና አላቸው። ይሁንና ከዚህ ባለፈ የመልካም አስተዳደር ክፍተቶችን ለሚመለከቱ ጉዳዮች እልባት ለማበጀት በእነዚህ ተባባሪዎች ለሚገፉ ሪዮታ ዓለማዊ ጉዳዮች ትኩረት ለመስጠት እና የሰብአዊ መብት ጥሰቶችን ለመከላከል ማህበረሰቦችን በጥልቀት ወይም በብቃት ማሳተፍ፣ በማህበረሰቦች ውስጥ በተለያዩ ደረጃዎች ውይይቶችን ማድረግ የመሳሰሉት የላቀ ውጤት ለማምጣት ይረዳሉ። እነዚህን ሁሉ ጉዳዮች በዚህ ስብሰባ ላይ ጎልተው የሚታዩና ከዚያም ሰፋ ባለው አቀራረብ ውስጥ እንዴት ሊካተቱ እንደሚችሉ እንመለከታለን።
በኢራቅና በሶሪያ ጽንፈኛውን ቡድን ለማዳከም ካገለገሉት ዘዴዎች የተቀሰሙ ትምህርቶች በአፍሪካም ተግባራዊ ሊሆኑ ቢችሉም የዩናይትድ ስቴትስ ባለስልጣናት እንደሚያስረዱት ግን የሚፈለገውን ውጤት ለማግኘት የአህጉሪቱ ነዋሪዎች ድርሻ ወሳኝነት አለው።
እያዳመጣችሁት ያላችሁት በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት የቪኦኤ ቻናል ኤንኤስኤስ 12 የሚተላለፈውን የአሜሪካ ድምጽ ስርጭት ነው። በዝግጅቶቻችን ላይ አስተያየት ወይም ጥቆማ ካላችሁ በፌስቡክ አት ቪኦኤ አምሃሪክ ወይም በትዊተር ሃሽታግ ቪኦኤ አምሃሪክ በማለት ልታገኙ ትችላላችሁ። የዋትሳፕ ቁጥራችን ደግሞ 202-511-3505 ነው። መልእክታችሁን በድምጽ ቀርጻችሁ አስቀምጡልን። ወደ ተከታዩ ዘገባ ነው የምናልፈው። በአማራ ክልል ተፈናቅለው አስቸኳይ የምግብ ድጋፍ ያስፈልጋቸዋል ለተባሉ ከ11 ሚሊዮን በላይ የህብረተሰብ ክፍሎች በመንግስትና በአጋር አካላት ድጋፍ የምግብና መሰረታዊ ግብዓቶች እየተከፋፈሉ መሆኑን የክልሉ አደጋ መከላከልና ምግብ ዋስትና ማስተባበሪያ ኮሚሽን አስታወቀ። የዓለም ምግብ ፕሮግራምን ጨምሮ የተለያዩ ዓለም አቀፍ ተቋማት ለተፈናቃዮች ድጋፍ እያደረሱ ቢሆንም በክልሉ ከደረሰው ጉዳት ጋር ሲነጻጸር ድጋፉ አነስተኛ መሆኑን ኮሚሽኑ ገልጿል። በክልሉ በተለያዩ ምክንያት ተፈናቅለው አስቸኳይ የምግብ ድጋፍ ከሚያስፈልጋቸው ውስጥ ከ700,000 የሚልቁት ምንም አይነት ድጋፍ እንዳላገኙም ኮሚሽኑ ጨምሮ አስታውቋል። መስፍን አራጌ ዝርዝሩን እንደሚከተለው አጠናቅሮታል።
በሰሜን ወሎ ዞን ሀብሮ ወረዳ ደሌ ሮቃ መጠለያ ጣቢያ ከተጠለሉት ተፈናቃዮች አንዱ ነው ወጣት ቴድሮስ ሙላው። ወጣቱ ወደ መጠለያ ጣቢያው ከመጣ 2 ወራት ቢያለፉትም ከአንዴ በላይ የምግብ ድጋፍ አልተደረገልንም ባይ ነው።
መጀመሪያ አካባቢ እንደገባና ለአንድ ሰው 7.5 ኪሎግራም ሩዝ፣ ዱቄት ምናምን የታሰበ 15 ኪሎግራም ይሰጠን ነበር። ከዛ ላይ ያን ይሰጥ የነበረው አሁን የለም አቁሟል። ካለው አንዱ ከሌላ ከቤተሰብ ከምናምን ከሚላክለት ከዛ የተቀበልና ምን እያልን ነው የምንበላው። ስለዚህ አንዱ የአንዱ ቤተሰብ ይልካል ከዛ ሸር እያደረግን እንበላለን።
በዚሁ መጠለያ 2 ወራትን እንዳሳለፉ የሚናገሩት ጀማል ሙስጠፋም ተመሳሳይ አስተያየት አላቸው።
ያራት መጣን 2 ወራችን ነው። አንድ ጊዜ ሰጥቶናል 15 ኪሎግራም እሷን ብቻ ነው ያገኘ ነው። ከዛ በኋላ ግን ምንም ያገኘ ነው ነገር የለም። በአንዳንድ ቤት ድርጅቶች የሚመጡ ሳሙና፣ ጀሪካን፣ የተወሰነ ፓስታ ምናምን እነሱም በቂ የሆነ አይደሉም። በቂ የሆነ ምግብ ማግኘት አልቻልንም። ምንም አይነት የገቢ ምንጭ የለንም። ምንም መስራት የሚቻልበትም አይደለም። ቦታው በረሃ ነው። የሆነ የጉልበት ስራም ሰርተን የምታገኝበት ነገር አለ።
ተፈናቃዮቹ የድጋፍ እጥረት አለብን የሚል ቅሬታ ያሰማሉ። በሌላ በኩል ደግሞ መንግስታዊና ዓለም አቀፍ ድርጅቶች የምግብ ተራድኦ በማከፋፈል ላይ መሆናቸውን ይናገራሉ። የአማራ ክልል አደጋ መከላከልና ምግብ ዋስትና ማስተባበሪያ ኮሚሽን የቅድመ ማስጠንቀቂያና ምላሽ ዳይሬክተር ጀንበሩ ደሴ ለአሜሪካ ድምፅ እንደገለጹት በጦርነቱና በአጎራባች ክልሎች በተፈጠረ የጸጥታ ችግር በአማራ ክልል ውስጥ የተፈናቀሉና አስቸኳይ የምግብ ድጋፍ የሚያስፈልጋቸው ከ11 ሚሊዮን በላይ ሰዎች አሉ። ከነዚህም ከ1.4 ሚሊዮን የሚልቁት ከህወሓት ኃይሎች ጋር በተደረገው ጦርነት ምክንያት ተፈናቅለው በተለያዩ መጠለያ ጣቢያዎችና ቤተሰብ ጋር ተጠግተው የሚኖሩ መሆናቸውን አመልክተዋል። ለተፈናቃዮቹ መንግስትና አጋር አካላት የዕለት ምግብ ድጋፍ እያደረጉ ናቸው። እንደ ዳይሬክተሩ
ከ11.6 ሚሊዮን ህዝብ ውስጥ ወደ 60% የሚሆነውን ተጠቃሚ በፌዴራል አደጋ ስጋት ስራ አመራር በኩል ነው ድጋፉ እየቀረበለት ያለ። ወደ 7,281,000 የሚጠጉ ተጠቃሚዎችን ድጋፍ እያቀረበ ነው ያለ።
የክርስቲያን ተራድኦና ልማት ድርጅት እንዲሁም የዓለም ምግብ ፕሮግራም የመሳሰሉ አጋር አካላት የዕለት ምግብ እርዳታ እያደረጉ ናቸው የሚሉት አቶ ጀንበሩ በእነዚህ አካላት ተደራሽ የሆኑት ግን 34% መሆናቸውን ጠቁመዋል።
ከዚህ በተጨማሪ አጋር አካላት የምንላቸው አሉ፣ የዕለት ምግብ ድጋፍ እያቀረቡ ያሉ። ከዚህ ውስጥ አንዱ ጆፕ ወይም ሲአርኤስ የምንለውን የጆይንት ኢመርጀንሲ ኦፕሬሽን ፕሮግራም የሚባል በሲአርኤስ በኩል ድጋፍ እየቀረበላቸው ያሉ አሉ።
በክርስቲያን ተራድኦ
እነሱ አማካኝነት 3,379,000 ተጠቃሚዎችን በሰሜን ወሎ፣ ደቡብ ጎንደርና ዋግምራ ብሔረሰብ አስተዳደር ዞን ድጋፍ እያደረጉ ነው የሚገኙ። ይህ ማለት ከቶታሉ ኦልሞስት ወደ 29% የሚሆነውን ብቻ ማለት ነው። ከዛ በተጨማሪ የዓለም ምግብ ፕሮግራም ሰሜን ጎንደር ላይ ወደ 650,194 ተጠቃሚዎችን ድጋፍ ያደረገላቸው ነው ያለ። ስለዚህ በጥቅሉ 62% በላይ የሚሆነውን የፌደራል አደጋ ስጋት ስራ አመራር ነው። ሌሎች ፓርትነሮች ግን የተወሰኑ ተጠቃሚዎችን ድጋፍ እያደረጉላቸው ይገኛሉ ማለት ነው።
በተፈናቃዮቹ የሚነሳውን የአቅርቦት እጥረት አቶ ጀንበሩ የሚጋሩት ድጋፉ ወቅቱን የጠበቀና በቂ የሚባል አይደለም በማለት ነው።
ለአንድ ቤተሰብ አባል 15 ኪሎግራም እንደየቤተሰቡ ብዛት ነው የሚሰጠው። መጀመሪያው ይሄ በቂ ነው ወይም ስንል በቂ አይደለም የሚል ግምገማ ነው ያለን። ለምን በየወሩም ድጋፍ እየቀረበላቸው አይደለም። ሁለተኛ የሚቀርበው ድጋፍ ሁሉን አቀፍ ድጋፍ አይደለም። ለምሳሌ ስንዴ ብቻ የሚቀርብባቸው አካባቢዎች አሉ። የመንግስት ወረዳዎች የምንላቸው ዘይት የለውም፣ ጥራጥሬ እና ቢ ምግብ የሚባል ሙሉ ፓኬጅ አይደለም እየቀረበ ያለ። ለምሳሌ ከ16 ሚሊየን ከተያዘው ውስጥ ተጠይቆ እስካሁን በተለያዩ ምክንያቶች ድጋፍ ያልቀረበላቸዋል።
እንደ ዳይሬክተሩ ማብራሪያ እርዳታ የተጠየቀላቸው ከ700 ሺህ በላይ ተፈናቃዮች እስካሁን ድጋፍ አላገኙም። የገንዘብ የቁሳቁስና የአልባሳት የሕክምና ድጋፍ የውሃ አቅርቦት እንዲሁም የመጠለያ ግንባታ ያደረጉ መኖራቸውን በአብነት ያነሱት ዳይሬክተሩ በክልሉ ከደረሰው ጉዳት አንጻር የዓለም አቀፉን ማህበረሰብ አስተዋጽኦ የመዘኑት እንዲህ በማለት ነበር።
በክልሉ ከደረሰው ሰብአዊ ቀውስ አንጻር እየተደረገ ያለው የአጋዥ ድርጅቶች ተሳትፎ አነስተኛ ነው። ለምሳሌ የጊዜ መጠለያ ጣቢያዎቻችን አለው የተወሰነ ሸራ ተዘርግቶላቸው ተጠቃሚዎች እንዲጠለሉ በማድረግ ጥረት እየተሞከረ ነው ያለ። እዛ አካባቢ በርካታ ፓርትነሮችን ወይም መንግስት ያልሆኑ ድርጅቶችን ጥሪ አድርገናል፣ ግን የተሰጠው ምላሽ አነስተኛ ነው።
በኢትዮጵያ የዓለም ምግብ ፕሮግራም አንድ ቃል አቀባይ በአፋርና አማራ ክልል ለሚገኙ የአስቸኳይ ጊዜ ድጋፍ የሚያስፈልጋቸው ሰዎች የተለያዩ አቅርቦቶች እየተከፋፈሉ መሆናቸውን ሰሞኑን ለአሜሪካ ድምፅ ጠቁመው ነበር። ለአብነትም በአፋር ክልል የአስቸኳይ ጊዜ ድጋፍ እንደሚያስፈልጋቸው በመንግስት ከተገለጸው 650 ሺህ ሰዎች ውስጥ 78 በመቶውን መድረስ መቻላቸውን አመልክተዋል። ተሰራጨ በተባለው ድጋፍ ዙሪያ ለተጨማሪ ማብራሪያ ከአፋር ክልል መንግስታዊ አመራሮችን ለማግኘት ያደረግነው ተደጋጋሚ ሙከራ ሳይሳካልን ቀርቷል። አቶ ጀንበሩ ግን በአማራ ክልል ደረጃ የዓለም ምግብ ፕሮግራም የምግብ እህል እያከፋፈለ ያለው በሰሜን ጎንደር ዞን ብቻ እንደሆነ ጠቅሰዋል።
የፌደራል መንግስት በሰሜን ጎንደር አካባቢ ድጋፍ እንዲያቀርብ አቅጣጫ ተሰጠው። በዛ አማካኝነት ለሰሜን ጎንደር ዞን ብቻ ነው 650 ሺህ ለሚጠጉ ተጠቃሚዎች ድጋፍ እያቀረበ ያለው የዓለም ምግብ ፕሮግራም። ተጨማሪ አልሚ ምግብ የማቅረብ ስራዎችን ለወደፊት እየሰራ ነው ያለው ለእናቶችና ህጻናት። እኛ ዋግ ላይም ሰሜን ወሎ ላይም ሌሎች አካባቢዎች ላይም ለወደፊት ገብቶ ድጋፍ እንዲያደርግ ነው የምንፈልግ። ምክንያቱም የእነሱ ከመንግስት በተሻለ መልኩ ፉል ፓኬጅም አለው የትራንስፖርቴሽንም ችግር ስለማይኖር ቶሎ ይደርሳል። ለምሳሌ ወልቃይት ጠገዴ እንዲገባኝ ጠይቀን ነበር ደውለሽብኝ፣ ግን አልገባም። ሰሜን ጎንደርን ብቻ ነው የያዙ የተወሰኑ ወረዳዎችን። ጥያቄው ቀርቧል። ከሪሶርስ አንጻር ከሌሎች ከሚያነሳቸው ፕራዮሪታይዝ የሚያደርጓቸው ነገሮች ይኖራሉ እነሱ። እኛ ግን ሁሉንም ከበር ቢያደርጉ የተወሰኑ ዞኖችን እንኳን እነሱ ከበር ቢያደርጉ ጥያቄያችን ነው። ተጨማሪ ወረዳዎችን እንዲይዙ ጥያቄ እኛም እየጠየቅን ነው፣ ግን የተሰጠው ምላሽ የለም።
ተፈናቃዮችን አስመልክተው ለአሜሪካ ድምጽ የሚደርሱ መረጃዎች እንደሚያመለክቱት በተለይ ከፍተኛ ሙቀት ባለባቸው አካባቢዎች ባሉ መጠለያ ጣቢያዎች ከረሃብ ችግሩ ባሻገር እስከ ሞት የሚደርስ በሽታ እየተከሰተ ነው። ለአሜሪካ ድምፅ ሬዲዮ መስፍን አራጌ ነኝ ከደሴ።
የተባበሩት መንግስታት የአካባቢ ጥበቃ ፕሮግራም ዘንድሮ 50ኛ ዓመቱን ያከብራል። ተከታዩ ዘገባችን ታዲያ በጋና ያገለገሉ ጨርቆችንና ጎማዎችን መልሶ ለጫማ ስራ በመዋል የተሰማሩ አምራቾች ያስተዋውቀናል። የሴናዱ ቶርድን ዘገባ ደረጀ ደስታ ነው የሚያቀርበው።
ፒተር አኖዊ የዘላቂ ፋሽን ፈጣሪ ናቸው። ያገለገሉ ጨርቆችና አላቂ የመኪና ጎማዎችን ለጫማ መስሪያነት ተመልሰው እንዲውሉ ያደርጋሉ። አናዊ ዘላቂ ጫማዎቹ ከ75 እስከ 100 የሚሰሩት በድጋሚ ስራ ላይ ከዋሉ ላቂ ነገሮች መሆኑን ይናገራሉ። ይህንንም ሲገልጹ
So a typical 100% recycled shoes from Coleco is made out of discarded jeans, woolen fabric.
100% በድጋሚ ስራ ላይ ከዋሉ ነገሮች የሚሰሩት ጫማዎች ከተጣሉ ጂንሶች፣ የሱፍ ጨርቆችና ካገለገሉ ተሽከርካሪ ጎማዎች ነው። ስለዚህ የተጣሉ ጂንሶች ብዙ ጊዜ ከውጪ የምንመለከተው የጫማው የውጪ ሽፋን ይሰራባቸዋል። እንዲሁም የሱፍ ጨርቆች የውስጠኛውን የጫማ ክፍል ለመስራት የምንጠቀምበት ሲሆን የጫማው ስረኛው ሶል ጥቅም ላይ የዋሉ ወይም አላቂ የመኪና ጎማዎችን በመጠቀም የበለጠ ዘላቂ እንዲሆን የሚያደርገው ነው።
አኖዌ አላቂ ጨርቃ ጨርቆችን የሚያገኙት ከየመኖሪያ ቤቶቹና ልባሽ ጨርቆችን ከሚሸጡ ገበያዎች ነው። ጋና በምዕራብ አፍሪካ ጥቅም ላይ የዋሉ ሰልባጅ ልብሶችን በመሸጥ ትልቋ አገር ስትሆን እንዲህ ያሉ ጨርቃ ጨርቆችንም ወደ አገር ውስጥ በማስገባት ከፓኪስታን ቀጥላ ሁለተኛዋ አገር ናት። በየሳምንቱ ወደ 15 ሚሊዮን የተለያዩ እላቂና ጥቅም ላይ የዋሉ ልብሶች ከአውሮፓና ከዩናይትድ ስቴትስ ወደ ጋና ይላካሉ። ይሁን እንጂ ከነዚህ ውስጥ 40% የሚሆኑት ለአገልግሎት የሚውሉ አይደሉም። መርዘኛ የሆኑት ፕላስቲኮችና ኬሚካሎች ያሉባቸው ስለሆነ አካባቢውን በመበከል ይጎዳሉ። የአካባቢ ጥበቃ ባለስልጣናት እነዚህ ላቂ ጨርቆች በሚወገዱበት ጊዜ በጣም ጎጂ የሆኑ ጠጣር ነገሮችን ይፈጥራሉ ይላሉ። በጋና ከቶራዲ ከተማ ምክር ቤት የአካባቢ ጤና ተንታኝ የሆኑት ጀስቲን ተንሶጎ እንዲህ ይላሉ።
What is left is being thrown elsewhere. So it ends up in
our ሌላ ቦታ ተርፎ የተጣሉት ከኛ የፍሳሽ ማስወገጃዎች ይደርሳሉ። ከፍሳሽ ማስወገጃዎቻችን ውስጥ እነሱን ለማውጣት ጨርቆቹ ውስጥ ያሉት ፕላስቲኮች በከተማው አካባቢ ላለው ጎርፍ መንስኤ መሆናቸውን ማወቅ ይኖርብናል። በየትኛውም ጊዜ ዝናብ በጣለ በአንድ ወይም ሁለት ሰዓት ጊዜ ውስጥ በዋናው የንግድ አካባቢ ጎርፍ ሁሉንም ቦታ አጥለቅልቆ ትመለከታላችሁ።
አኖዊ የጋና የመጠጥ ውሃ በተጣሉት ጨርቆችና ማቅለሚያ ኬሚካሎቹ የመበከል አደጋ ተደቅኖባቸዋል ይላሉ። በጋና በዘርፉ የንግድ ስራ የተሰማሩት ፒተር አኖሊ ይህንን ሲገልጹ
According to research, textiles waste is really
የሚጣለው የጨርቃ ጨርቅ ውጤት መላውን ዓለም እየተቆጣጠረ ነው። ይህን አደጋ ለመቅረፍ በይፋ ወጥተን አንድ ነገር ካላደረግን በመጪዎቹ ጥቂት ዓመታት ውስጥ ንጹህ የመጠጥ ውሃ እንኳን ላይኖረን ይችላል።
የጋና ጨርቃ ጨርቅ ኢንዱስትሪ በአመታት ጊዜ ውስጥ በሚገባ ያደገ ሲሆን እሱም ውዳቂ ጨርቆችን ማፍራት ጀምሯል። ብዙዎቹ በተቆፈሩ ጉድጓዶች እየተሞሉ ነው። የኢንዱስትሪ ባለሙያዎች ጋና ወደ ዘላቂ ፋሽን እያደገች ቢሆንም ስለ ጉዳዩ ግንዛቤ በማስጨበጥ ረገድ ትልቅ ክፍተት መኖሩን ይናገራሉ። የዘላቂ ፋሽን ዲዛይነር ኤሊዛቤት አዳምስ እንዲህ ይላሉ።
The fashion industry, that's the designers, those who even create the fashion items should be
የፋሽን ኢንዱስትሪ ውስጥ ያሉ የፋሽን ውጤት ፈጣሪ የሆኑ ዲዛይነሮች ራሳቸው ስለ ዘለቄታው ፋሽን ከመጀመሪያው ጀምሮ መማር ይኖርባቸዋል። ከዚያ በኋላ የምርት ውጤቶችን ወደሚጠቀሙ ሸማቾች መሄድ እንችላለን። ሸማቾቹ ለፍተው ያገኙት ገንዘብ ለዘላቂ የፋሽን ውጤቶች የሚውል መሆኑን ካወቁ የፈለገውን ያህል ውድ ቢሆንም እንኳን ይገዙታል።
በኢንዱስትሪው ዘርፍ የተደረጉ ጥናቶች ጋና ባላት ትልቅ የሰራተኛ ኃይልና ባላት የተለበሱ ጨርቆች ብዛት ወሳኝ በሆነው የጨርቃ ጨርቅ ኢኮኖሚ መሪነቱን መያዝ እንደምትችል ይናገራሉ። ይህንን ወደ ዘላቂነት መርቶ ማሸጋገሩ በዘርፉ የተሰማሩ እንደ ፒተር አኖዊ የመሳሰሉት ኃላፊነት ነው።
ዘጋቢያችን ማት ዲቭል በቴክኖሎጂ ዘርፍ እየታሰበ ያለ አዲስ መላ ያስተዋውቀናል። ግርማ ደገፋ ነው የሚያቀርበው።
ሰዎች በየቀኑ የሚፈጥሩት የዳታ መጠን በፍጥነት በማደግ ላይ ነው። በጥቂት 10 ዓመታት ውስጥ አሁን ባሉት ቴክኖሎጂዎች ሁሉንም ልናከማች ወደማንችልበት ደረጃ ልንደርስ እንደምንችል ተመራማሪዎች ያስጠነቅቃሉ። ከምክንያቶቹ መካከል ዳታዎች ለሚመረቱበት ሂደት ጥቅም ላይ የሚውለው ኃይል እጅግ ማየል፣ ቁልፍ የሆኑ ጥሬቃዎች አቅርቦት እየተመናመነ መምጣት እና የሃርድ ድራይቮች እና የሌሎች ዳታ ማስቀመጫ መንገዶች እድሜ አጭር መሆኑ ናቸው። አንድ የተመራማሪዎች ቡድን ታዲያ በአንድ የመፍትሄ ሐሳብ ላይ እየመከረ ይገኛል። ዲኤንኤ በምድር ከሁሉም ቀደምት በሆነው የዳታ ቋት ላይ ዲኤንኤ
በብዙ ምክንያቶች ተመራጭነት አለው። አንደኛ ሚገርም አይነት ጥቅጣቄ ስላለው መረጃዎችን በጣም አነስተኛ በሆነ ቦታ ማከማቸት ትችላላችሁ። በአሁኑ ጊዜ ኢንተርኔት ላይ ያለው መረጃ በሙሉ ዲኤንኤ ውስጥ ተቀምጦ ቢሆን አንድ የጫማ ማያዣ ካርቶን ይበቃው ነበር።
ለዲጂታል ዳታ ማከማቻነት የሚያገለግለው ዲኤንኤ በቤተ ሙከራ ውስጥ የሚሰራ ይሁን እንጂ በመሰረቱ ያንኑ ህይወት ያላቸውና የነበራቸው ነገሮች የያዙትን የዘር ህዋስ ዳታ የተሸከመ ሞለኪውል ማለት ነው።
ለማመን በሚያቀት ደረጃ ረጅም እድሜ ይኖረዋል። በአግባቡ ከተያዘ ዲኤንኤ ለብዙ ሺዎች ምናልባትም ለሚሊዮኖች ዓመታት ሊቆይ ይችላል።
ተመራማሪዎች እንደሚሉት ዲኤንኤ ጊዜ ሊያልፍበት የማይችል የሚዲያ ፎርማት ነው። ሁሌም የሰው ልጅ ዲኤንኤን የማንበብ ፍላጎት ስላለው
ምንጊዜም ቢሆን ስነ ህይወታዊ ዘረመልን የራሳችንን ዲኤንኤ የማንበብ ጉጉት ይኖረናል። በተጨማሪም ዲጂታዊ መረጃዎቻችንን የማንበብ ችሎታ ኖረን ማለት ነው።
በሳን ፍራንሲስኮ የሚገኘው ትዊስት ባዮ ሳይንስ የተባለ ኩባንያ ዲኤንኤን ለዳታ ማከማቻነትን ጨምሮ ለብዙ አይነት ጥቅሞች እንዲውል አድርጎ ይሰራዋል። ዲጂታዊ መረጃን ወደ ዲኤንኤ የመቀየሩን ሂደት አውቶማቲክና ትንንሽ አድርጎታል። በአንድና ዜሮ ቁጥሮች የተገነባው የዲጂታዊ መረጃ ኮድ ኤ፣ ሲ፣ ጂ እና ቲ ተብለው የሚታወቁትን 4 ኬሚካዊ ውህዶችን ወደ ያዘው የዲኤንኤ የዘር ኮድ ሊተረጎም ይችላል።
Process of writing DNA
ዲኤንኤን መጻፍ ከአራት ብልቃጦች ይጀምራል። ኤ፣ ሲ፣ ጂ፣ ቲ። ልክ በባለቀለም ማተሚያ ላይ ከማተም ጋር በጣም ይመሳሰላል። ዜሮዎችና አንዶች የታጨቁበት ፋይል ይኖራቸዋል። እነዚህን 0 እና 1 ቁጥሮች እንግዲህ በኮምፒውተር ወደ ACGT ትቀይራላችሁ ማለት ነው። የሚቀጥለው ስራ እነዚህ ACGT በአካል ሲሊከን በተባለው ኬሚካላዊ ንጥረ ነገር ላይ ማድረግ ነው። ለምሽቱ ያዝናቸው መሰናዶች ተጠናቀቁ። አብረናችሁ ያመሸነው ስመኝሽ የቆየ፣ ኤልያስ አስማረ እንዲሁም ዋና አዘጋጅ ግርማ ነበርን። አብራችሁን ስለቆያችሁ እናመሰግናለን። ሰላም፣ ደህና እደሩ። Thank you.